ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክርስቲያን አድማጮች እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን የምዕራፍ 7ን ትምህርት ተመልክተን አንድ ላይ እንጨርሳለን። በማስቀደም በዝማሬ ዛሬውን ዝግጅታችንን እንጀምራለን። ወንድማችንን እግዚአብሔር በአገልግሎቱ አብዝቶ ይባርክ። እንጸልይ። ጌታ እግዚአብሔር ሆይ ዛሬ ደግሞ እንደገና ይህንን እድል ሰጠህን በፊት እንሆአለን። በዚህች ሰዓት እግዚአብሔር አምላካችን ሆይ እንደምን ሆነን እንደቀረብን በፊት አንተ ታውቀናለህ፣ እኛነታችንን ትረዳለህ። እግዚአብሔር ሆይ ከዚህ ከምንማረው ትምህርት ደግሞ እግዚአብሔር አምላካችን ሆይ ለሕይወታችን ዘመን ሁሉ የሚተርፈንና የሚበቃንን ምግብ እንድትሰጠን እንለምናሃለን። አቤቱ ጌታችን ሆይ በዚህች ምሽት ሰምተን ተኝተን ነገ ጠዋት ደግሞ ስንነሳ ቃልህን የምንዘነጋ ቃልህን የምንረሳ እግዚአብሔር ሆይ አንካሶች ሆነን እንዳንገኝ ጠብቀን። እግዚአብሔር ሆይ በእውነት ውስጥ ለዘላለም ጠብቀን። እግዚአብሔር አምላካችን ሆይ የመንፈስ እድገትን እንጂ ቀጫጫዎች ሆነን አንተን የምናስቸግር ሰዎች እንዳንሆን ጠብቀን። በራሳችን ውስጥ ጠላትን እያፈራን አንተን እያስቸገርን በረከትን መቀበል አቅቶን እግዚአብሔር አምላኬ ራሳችንንና ቤተ ክርስቲያናችንን እንዳናውክ ጠብቀን። አቤቱ አምላካችን ሆይ ቃልህ ተገኝታልን እንድንበላ ለሌሎችም ደግሞ ማትረፍ እንድንችል እርዳን። እግዚአብሔር አምላካችን የበደላችንና መተላለፋችንን ይቅር ስለምትለን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ኢያሱ ምዕራፍ 6 እስራኤላውያን ኢያሪኮን ድል አድርገው ስለመያዛቸው፣ ወደ መጨረሻም ላይ ደግሞ ከምዕራፍ 7 እነዚህ እስራኤላውያን ጋይ በሚባል ስፍራ ድል ስለመመታታቸው የሚያወሳውን ጥቂቱን ክፍል መጠቃቀሳችን ይታወሳል። በዛሬው ምሽት የዚህኑ ቀጣይ ክፍል አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኢያሱ ምዕራፍ 7 ቁጥር 2 እና 3 ን ተመልከቱ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 2 እና 3 ኢያሱም ከቤቴል በመስራቅ በኩል በቤት አዌን አጠገብ ወዳለች ወደ ጋይ ሰዎችን ከያሪኮ ልኮ ወጡ ምድሪቱንም ሰለሉ ብሎ ተናገራቸው። ሰዎቹም ወጡ ጋይንም ሰለሉ። ወደ ኢያሱም ተመልሰው ሁለት ወይም 3000 ያህል ሰው ወጥተው ጋይንም ቱ እንጂ ህዝቡ ሁሉ አይውጣ ጥቂቶች ናቸውና ህዝቡ ሁሉ ወደዚያ ለመዳይድ ከማሉት ይላል። ኢያሪኮ ወገኖቼ ያለም ምሳሌ ናት ብለናል። ጋይ ደግሞ የስጋ ምሳሌ ናት። አስተዋላችሁ? ኢያሪኮ ያለም ምሳሌ ስትሆን ጋይ ደግሞ የስጋ ምሳሌ ናት። አንዳንድ ክርስቲያኖች መለከት እየነፉ በኢያሪኮ ዙሪያ ይዞራሉ። ይህንና ደርግም ያንና ደርግም ይያሉ ከዓለም መለየታቸውን ይናገራሉ። ዓለማዊ ነው ብሎ የሚገምቱትን ነገር ሁሉ አስወግደዋል። ዓለምን አሸንፈዋል። ወገኖቼ ስለ ስጋስ ምን ታስባላችሁ? ዛሬ በቤተ ክርስቲያን ያሉ አደገኛ ሰዎች ዓለምን እንዳሸነፉ የሚናገሩ በገዛ ስጋቸው ግን የተሸነፉ ሰዎች ናቸው። የክርስትና ህይወትን እየኖሩ እንደሆነ ይናገራሉ። እንዲያውም አሸናፊዎች እንደሆኑ ሊያስቡ ይችላሉ። ይሁን እንጂ አሸናፊ ህይወት ምን ማለት እንደሆነ አያውቁም። አሸናፊ ህይወት ማለት የክርስቶስ ህይወት ነው። በቃ ድል አድራጊው እርሱ እንጂ እኛ አይደለንም። የእስራኤል ልጆች ድል በማድረጋቸው ተደስተዋል። ኢያሪኮን አሸንፈዋል። ምንም እንኳ ድሉ የእግዚአብሔር ቢሆንም ለአጭር ጊዜም ቢሆን የነርሱ እንደሆነ አስበዋል። ጋይን እንዲሰልሉ ኢያሱ ጥቂት ሰዎችን ላከ። ጋይን ከሰለሉ በኋላ ከኢያሪኮ ጋር ስትወዳደር ጋይ ምንም አይደለችም አሉ። ናቋት። ያቺ ጥንታዊት ቦታ ይህን ያህል ግምት ውስጥ የምትገባ አይደለችም። ቁጥር 4 እና 5ን ተመልከቱ። 3000 ያህል ሰዎችም ወደዚያ ወጡ። ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከነርሱ 36 ያህል ሰዎችን መጡ። ከበሩ እስከ ሸባሪም ድረስ አባረሯቸው። በቁልቁለቱም መጥቷቸው። የሕዝቡም ልብ ቀለጡ እንደ ውሃም ሆነ ይላል። ተመልከቱ ወገኖቼ፣ እስራኤላውያን በጋይ ሰዎች ድል ሆኑ። እኔና እናንተም የምንሸነፈው በስጋችን ነው። ዓለምን ባሸነፍንበት መንገድ ስጋን ማሸነፍ አንችልም። ይህን ልብ እንድትሉ ፈልጋለሁ። እስራኤላውያን ደካማነታቸውን አላወቁም። ሐዋርያው ጳውሎስ በእኔ ማለት በስጋ የበጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ማድረግ ግን የለኝም ይላል። ሮሜ ምዕራፍ 7 ቁጥር 18ን ይመለከቷል። ሮሜ ምዕራፍ 7 ቁጥር 18ን ተመልከቱ። ሐዋርያው ጳውሎስ እንዲህ በማለቱ የራሱን ደካማነት ተረድቷል። ወዳጆቼ ክርስቲያኖች በራሳችሁ ምንም ኃይል ወይም ብርታት እንደሌላችሁ ተረድታችሁ ይሆንን? በራሳችሁ ኃይል የክርስትና ሕይወትን መኖር አትችሉ። እግዚአብሔር ወገኖቼ ያንን አልጠየቃችሁም። ክርስቶስ በእናንተ ውስጥ የክርስትና ሕይወትን ይኖራል። ሐዋርያው ጳውሎስ ባሮጌው ባህሪው ምንም መልካም ነገር እንደሌለ ተረድቷል። በአዲሱ ባህሪውም ምንም ኃይል እንደሌለ አውቋል። አዲሱ ባህሪ ለእግዚአብሔር መኖርን ይፈልጋል። ያንን የሚያደርግበት አቅም ግን የለውም። ሮሜ ምዕራፍ 8 ደግሞ ስለ መንፈስ ቅዱስ ይናገራል። አስተዋላችሁ? ሮሜ ምዕራፍ 8 ደግሞ ስለ መንፈስ ቅዱስ ይናገራል። በእግዚአብሔር መንፈስ እንሞላ ብቻ ነው የክርስትና ሕይወትን መኖር የምንችለው። እስቲ ኢያሱ ምዕራፍ 7 ከቁጥር 6 እስከ 7 ያለውን ስፍራ ደግሞ ፈጠን ፈጠን እያልን እንመልከተው። ኢያሱም ልብሱን ቀደደ። እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ፣ በአሞራውያን እጅ አሳልፈ ትሸጠን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥን በወደድን ነበር ይላል። ልብን የሚያቀልጥ ንግግር ነው። ያሳዝናል። ኢያሱ በዚህ ሽንፈታቸው እጅግ ተናዷል ማለት ነው። በኢያሪኮ ድል መደረግ ኢያሱና የእስራኤል ልጆች ደስ ብሏቸው ሲዘምሩ ነበር በአንድ ወቅት። አሁን ግን ተሸንፈዋል። ምክንያቱ ስላልገባውም ኢያሱ ልብሱን ቀዶ በእግዚአብሔር ፊት እያለቀሰ ነው። መሪር ሐዘንም እያዘነ ነው። እስቲ ቁጥር 8 እና 9 ንኒ እስራኤል በጠላቶቻቸው ፊት ከሸሹ ምን ላለው? ከናናውያን በምድሪቱም የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምም የምታደርገው ምንድን ነው? እያለ ለእግዚአብሔር ይናገራል። እስቲ ወገኖቼ ጌታ የሰጠውን መልስ ደግሞ ቀጥለን እንመልከት። ቁጥር 10 ነው። እግዚአብሔር ኢያሱን አለው፣ ለምን በግንባር ተደፍተሃል? ከተደፋህበት ተነሳ፣ ማቅ መልበስህና መድመነስነስህን አቁም ሲለው ነው የምንመለከተው። አንዳንድ ክርስቲያን ወገኖች ወደ እግዚአብሔር ፊት ሲቀርቡ አዝነውና ቆዝመው ነው። ወገኖቼ ይህ ለምንም አይጠቅማችሁም። የችግሩን ምክንያት ማወቅ አለብን። አስቀድመን እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሰዋል። እርም የሆነውን ነገር ወሰደ፣ ሰርቀውም ዋሹም፣ በቃቸውም ውስጥ ሸሸጉት የሚለውን ቃል ደግሞ በቁጥር 11 ላይ እናገኛለን። ኢያሱ 7 ቁጥር 11ን ይመለከቷል። አድማጮቼ እስራኤል በደል ማድረጋቸውን ኢያሱ አላወቀም ነበር። በጥንታዊት ቤተ ክርስቲያን የነበረው አይነት የመለየት ስጦታ ኢያሱ አልነበረውም። ከሐዋርያት ሥራ ምዕራፍ 5 እንደምንመለከተው ሐናንያና ሰጲራ በዋሹ ጊዜ የእግዚአብሔር መንፈስ ወዲያውኑ ነበር ያጋለጣቸው። የጥንት ቤተ ክርስቲያን ኃጢአትን ለማወቅ ንቁ ነበረች። በደሉ ያለው በሰፈር ውስጥ እንደሆነና አንድ ነገር ማድረግ እንዳለበት እግዚአብሔር ለኢያሱ ነገረው። ቁጥር 14ን ተመልከቱ። ነገም በየነገዳችሁ ትቀርባላችሁ፣ እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል ይላል። የይሁዳ ነገድ የሆነው የዛራ ቤተሰብ በደለኛ ሆኖ ተገኘ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ፣ የዘንበሪ ልጅ፣ የዛራ ልጅ አካን ተለየ የሚለውን ቃል ደግሞ በቁጥር 18 ላይ እናገኛለን። ወገኖቼ በደለኛውን ለማግኘት እስራኤላውያን ይህን ወደሚመስል ዝርዝር ውስጥ መግባት ነበረባቸው። በሰፈራቸው ውስጥ የተፈጸመውን አመጽ ለይቶ ለማወቅ ቀላል አልነበረም። እኛም ብንሆን ወገኖቼ በየቤተ ክርስቲያናችን ያለውን አመጽና ሽኩቻ በቀላሉ ላንረዳው እንችላለን። የቤተ ክርስቲያን አባሎች በማኅበረሰባቸው ውስጥ ያለውን አመጽ ለማስተዋል የታወሩ ይመስላል። ዛሬ በመሸታ ቤቶችና በዳንስ ቤቶች ያለውን ኃጢአት በቀላሉ ያዩታል። የሚገርመው ነገር ደግሞ አንዳንድ ፖለቲከኞች የሚሰሩትን ማማመጽ ለማየት ፈጣኖች ናቸው። በራሳቸው ቤተሰብ ወይም በቤተ ክርስቲያን ያለውን ኃጢአት ግን ማየት አልቻሉም። ምንኛ አሳዛኝና አስፈሪ ነው! እስቲ ያለፍ ብላችሁ ከቁጥር 19 እስከ 21 ያለውን ስፍራ ተመልከቱ። ኢያሱ ማካንን፣ ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረግከውን ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን፣ በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ የሰና ወርቅ አባ 200 ሰቅል ብር ሚዛኑ 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው፣ ወሰድኳቸው። እነሆም በድንኳኔ ውስጥ በመሬት ተሸሽጓል፣ ብሩም ከሁሉ በታች ነው አለው። እስቲ የአካንን ኃጢአት ደረጃ በደረጃ እንመልከት። አየ፣ ተመኘ፣ ወሰደ ወይም ኃጢአት አደረገ። አስተዋላችሁ? ያካን የኃጢአት ደረጃውን ተመልከቱ። መጀመሪያ አየ፣ ከዚያ ተመኘ፣ ቀጥሎ ወሰደ ወይም ደግሞ ኃጢአት አደረገ። ብዙውን ጊዜ የሥጋ ኃጢአትም እነዚህን ደረጃዎች ተከትሎ ነው የሚመጣው ወይም ደግሞ የሚሄደው። ሐሜት፣ ነቀፋ፣ ቅናትና ምቀኝነት ሁሉ የሥጋ ኃጢአቶች ናቸው። አስተውሉ፣ ሐሜት፣ ነቀፋ፣ ቅናትና ምቀኝነት ሁሉ የሥጋ ኃጢአቶች ናቸው። መከፋፈልና የተለያየ ችግር የሚፈጠረውን በዚህ ምክንያት ነው። ለምሳሌ ያህል ስንነቅፍ ከገሌ ይልቅ እኔ እሻላለሁ ማለታችን ነው። በእኔነታችን ዙሪያ የምንገነባው አጉል ትምክህት ነው። አንድን ኃጢአት ከማድረጋችን በፊት መጀመሪያ እናያለን፣ እንመኛለን፣ ከዚያ በኋላ ደግሞ ኃጢአትን እንፈጽማለን። በደለኛና ኃጢአተኛ መሆኑ ሲረጋገጥበት አካን ምን ነበር ያደረገው? ኃጢአቱን ተናዟል፣ ራሱንም አጋልጧል። እኛ ማኞችስ የሥጋ ኃጢአትን እንዴት ነው ማሸነፍ የሚቻለው? ኃጢአታችንን ፊት ለፊት መጋፈጥ አለብን። ኃጢአታችን አንድ መፍትሄ ማግኘት አለበት። ወዳጆቼ ዓለምን የምናሸንፈው በእምነት መሆኑን ባለፈው ትምህርታችን ክፍለ ጊዜ ተመልክተናል። ሥጋን ግን በዚህ መንገድ አናሸንፈውም። ከእግዚአብሔር ጋር ኅብረት ሊኖረን ይገባል። እንድናገለግለው በመንፈሱ መሞላት አለብን። ግን ከእግዚአብሔር ጋር ኅብረት የምናደርገው እንዴት ነው? ለክርስትና ሕይወታችን ኃይል የምናገኘው እንዴት ነው? የመጀመሪያ የዮሐንስ መልእክት በራሳችን ይህን ማድረግ እንደማይቻለን ሲያስረዳ እግዚአብሔር ብርሃን ነው፣ ጨለማም በርሱ ዘንድ ከቶ የለም የምትል ይህቺ ናት ይላል። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን እውነትንም አናደርግም ይላል። ቀጥሎ ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 6ን ይመለከቷል። አንደኛ ዮሐንስ ምዕራፍ 5 ቁጥር 6ን ተመልከቱ። ከእርሱ ጋር ህብረት አለን ይያልን በኃጢአት እንኖራለን ብንል ወገኖቼ ማንንም አታለል አንችልም። ከእርሱ ጋር ህብረት እንደሌለን ልባችን ያውቃል። ምናልባትም ምንም ኃጢአት የለብንም እንል ይሆናል። ቃሉ እንደሚናገረው ግን ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 8ን ልብ ይሏል። አንደኛ ዮሐንስ ምዕራፍ 1 ቁጥር 8ን ተመልከቱ። ታዲያ ምን እናድርግ? ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው የሚለውን ቃል ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ አልፈን እንመለከታለን። ይህ ልብ በሉ ወገኖቼ፣ እግዚአብሔርን እኛ ወዳለንበት ደረጃ ልናወርደው አንችልም። ራሳችንንም እግዚአብሔር ወዳለበት ደረጃ ልናነሳ ወይም ደግሞ ከፍ ልናደርግ አንችልም። ማድረግ የምንችለው በእኛና በርሱ መካከል ያለውን ህብረት ማጠናከር ነው። ይህን ማድረግ የምንችለውም ኃጢአታችንን በመናዘዝ ነው። ይኸው ነው በቃ መፍትሄው። አስተዋላችሁ? ይህንን ማድረግ የምንችለው ኃጢአታችንን በመናዘዝ ብቻ ነው። ዮሐንስ በመልእክቱ ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን ቃሉም በእኛ ውስጥ የለም ይላል። ዮሐንስ ምዕራፍ 1 ቁጥር 10ን ተመልከቱ። ወገኖቼ ቃል ከበድ ያለ ነገር ነው። እግዚአብሔር እንደሚነግረን ኃጢአት የለብንም የምንል ከሆነ ውሸታሞች ነን ማለት ነው። አባባሉ ትክክል ነው፣ ግን ማድረግ እንችላለን። ኃጢአታችንን መናዘዝ አለብን። እግዚአብሔር ያን ጊዜ የአባትነቱን ፊት ወደኛ ያዞራል። ከዚያም በኋላ ይቅር ይለናል፣ በቅፉ ስር ያደርገናል፣ በእጆቹ መዳፍ ይቀርጸናል፣ ልጄ ሆይ ይለናል። እግዚአብሔር የተመሰገነ ይሁን። ወዳጆቼ እውነተኛ መናዘዝ እንዲሁ በደፈናው ኃጢአት አድርጌያለሁ ማለት አይደለም። ይህንን ማጠንክራችሁ ልብ እንድትሉ ትፈልጋለሁ። ልካካን እንዳደረገው ኃጢአታችንን በስሙ በመጥራት ነው። በድያለሁ፣ ሰርቄያለሁ፣ አመንዝሬያለሁ፣ ገድያለሁ፣ ዋሽቻለሁ፣ ተሳድቤያለሁ፣ ሐሜትን አድርጌያለሁ፣ ወንድሜን ጎድቻለሁ እያልን በእግዚአብሔር ፊት በግልጽ መናዘዝ አለብን። እግዚአብሔር ያነዩኑ በቅጽበት ኃጢአታችንን ይቅር ይለናል፣ ነጻም እንሆናለን፣ ቀንበራችን ይሰበራል። ኦ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወዳጄ ሆይ አንተም አሁኑኑ በልብ ያለውን ሁሉ ለእግዚአብሔር ንገረው። ልብ በል አይቼ ተመኝቼው ወሰድኳቸውም በማለት ነበር አካን ኃጢአቱን የተናዘዘው። አስቀድሜ እንደ ተናገርኩት በልብህ ያለውን ሁሉ ለእግዚአብሔር ንገረው። ከእርሱ ወደ ኋላ የምትለው አይኑር። እርሱ ምንም የማያውቀው ነገር ስለሌለ ከእርሱ መደበቅ አትችልም። ብዙዎቻችን ወገኖች ኃጢአታችንን ለመደበቅ የምናደርገው ሙከራ በጣም ያስገርማል። በጸሎታችን እንኳን ተንበርክከን ትክክለኛ ኃጢአታችንን ለእግዚአብሔር አንገልጽም። ለመደበቅና ከእርሱ ለመሸሸግ እንፈልጋለን። ኃጢአት አድርገን እንደሆነ ወይም ደግሞ በድለን እንደሆነ ተንበርክከን በጸሎት ጊዜ ወይም ተቀምጠንም ይሁን ብቻ ለእግዚአብሔር ኃጢአታችንን እንዲበድያለሁ ብለን ከናፍርቶቻችንን ከፍተን መናገር እንፈራለን። እግዚአብሔር እኮ ያውቃል ወገኖቼ፣ ማንን ነው የምንደብቀው? እርሱ የልባችንን እስትንፋስ ያዳምጣል፣ ያውቃል። እስከ አጥንታችን ፍላጭ ድረስ ገብቶ ጌታ እያንዳንዳችንን ምን እንዳደረግን ያውቃል። እርሱ ኃያል ነው፣ ለእርሱ የሚሳነው ምንም ነገር የለም። አንተ ግን ወዳጄ ሆይ በትክክልና ስሙን ጠርተህ ለእግዚአብሔር ተናዘዝ። ኑዛዜ የሚባለውም ይህ ነው። ኃጢአትህን በትክክል እስካልተናዘዝህ ድረስ በሕይወትህ ደስታ ሊኖርህ አይችልም። በሕይወትህ ኃይል ሊኖርህ አይችልም። በሕይወትህ ድል ሊኖርህ አይችልም። ዘወትር እንደ ተሳቀቅ፣ ዘወትር በሰይጣን ኃይል ድል እንደ ተመታ፣ ስትወጣና ስትገባ እየተሸማቀቅ የኀጢአት እንቅፋት እንደ መታና እንደ ተደናቀፍክ ትኖራለህ። ጉልበት አይኖርም። ጠላት ባንተ ላይ ይሰለጥናል። ወዳጄ ሆይ እግዚአብሔር አመጻችንንና በደላችንን ይቅር ሊለን የታመነ ነው። እግዚአብሔር ስሙ እየተመሰገነ ይሁን። እስቲ አለፍ ብለን ኢያሱ ምዕራፍ 7 ከቁጥር 25 እስከ 26 ያለውን ስፍራ ደግሞ እንመልከት። ኢያሱም ለምን አስጨነከኝ? እግዚአብሔር ዛሬ ያስጨንቀሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በሳትም አቃጠሏቸው፣ በድንጋይም ወገሯቸው። በላዩም እስከዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው ትኩሳት ተመለሰ። ስለዚህም የዚያ ስፍራ ስም እስከዛሬ ድረስ ያኮር ሸለቆ ተብሎ ተጠራ ይላል። ይህ ጠንከር ያለ ጉዳይ ስለሆነ አዲስ ኪዳንም ጠንከር ባለ ቋንቋ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ በማለት አማኞችን ያስጠነቅቃል። አስቀድሜ እንዳልኩት ይህ ከበድ ያለ ጉዳይ ነው። ሮሜ ምዕራፍ 8 ቁጥር 13ን ተመልከቱ። ሮሜ ምዕራፍ 8 ቁጥር 13ን በኋላ ተመልከቱ። ኢኤል ሙዴ የተባለ ታዋቂ ክርስቲያን አንዳንድ ሰዎች ሃይማኖተኝነትን ባበዙ መጠን አመጻቸውም እንዲሁ ይበዛል ብሏል። የክርስቲያኖች አመጻ ሊበዛ የቻለውም የተገለጠላቸውን ኃጢአት በቸልታ ስለሚያልፉት ነው። ሐዋርያው ጳውሎስ ራሳችንን ብንመረምር ግን ባልተፈረደብን ነበር፣ ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 31 እስከ 32 ያለውን ስፍራ በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 31 እስከ 32። ወዳጆቼ እኛ ራሳችን በራሳችን ላይ ካልፈረድን እግዚአብሔር ይፈርድብናል። አንዳንድ ጊዜ ደግሞ የእግዚአብሔር ፍርድ በጣም ከባድ ሊሆን ይችላል። እግዚአብሔር ሲፈርድብን ማጉረምረምና መነጫነጭ ዋጋ የለውም። አስተዋላችሁ? እግዚአብሔር ሲፈርድብን ማጉረምረሙና መነጫነጭ ፋይዳ የለውም። ወደ እግዚአብሔር ፊት ቀርበን ነገራችንን ማስተካከል አለብን። ኃጢአታችንን ስንናዘዝና ከኃጢአታችን ስንመለስ የጌታን ደስታ እንለማመዳለን። እግዚአብሔር አምላካችን ሁላችንንም ይርዳን። እግዚአብሔር ስለዚህ ቃሉም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የመጽሐፈ ኢያሱ ምዕራፍ 7 ጥናታችን በዚሁ ላይ ያበቃል።
እህታችን አባይነሽ አመሶ ካዋሳ ወታደር ተገኝ ተስፋዬ ከምዕራብ ወለጋ ደምቢዶሎ ከተማ፣ እንዲሁም በጌታ ወንድማችን አቶ ሸለመ ሃለሁን አርሲ ዞን ቦቆጂ ከተማ፣ በመቀጠልም ወንድማችን አቶ ተረፈ ኤፍሬም ከቤንች ማጂ ዞን ከቤንች፣ እንዲሁም ደግሞ አቶ ፋንታውን አድማሱ ከአጣ ዞን ቃጫቢር ወረዳ ሸንሸቾ የላካችሁልን ደብዳቤዎቻችሁና አስተያየቶቻችሁ ደርሰውናል። እግዚአብሔር በእውነት በእናንተ በኩል ሆኖ ስላጽናናን ስለ ፕሮግራማችንም ደግሞ ያላችሁን አስተያየት ስትልኩልን ተመልክተን እነሆ በእውነት እጅግ ደስ እንዳለን ስንነግራችሁ በጌታ ታምነን ነው። እግዚአብሔር ደግሞ በእናንተ ይህንን ፍቅር ያፈሰሰ ታላቅ ነው። በእውነት በዚህ በመጽሐፍ ቅዱስ ትምህርት በራዲዮ የቱን ያክል እንደተባረካችሁ፣ ይህም ፕሮግራም ደግሞ የቱን ያክል እንዳገለገላችሁ ገላልጣችሁ ጽፋችሁልናል። ያገለገላችሁ ጌታ ለዘላለም ይባረክ ከማለት በስተቀር ሌላ ምንም ነገር የለንም። እግዚአብሔር አምላካችን በያለንበት ስፍራ አቀበት ቁልቁለት ሳያግደው በተዘጋ በርም እንኳን ቢሆን ገብቶ ሕይወታችንን በቃሉ አማካኝነት እያደሰ እየገነባ ይኸው ለዚህች ለተወደደች ምሽት ደግሞ አድርሶናል። የነገውን ደግሞ እርሱ ያውቃል። እግዚአብሔር አምላካችን እንዳስጀመረን እንደ ወትሮ ሁሉ ደግሞ ከቃሉ ማድ ምን ጊዜ መመገብን አይረሳም። አዎ አምላካችን ታላቅ ነውና ይባርከናል። ቆዝመን ተክዘን ተቸግረን ምን ይሻለኛል ብለን ነሆ ወዳጅ ዘመድ በምንፈልግበትና አንዳች የሚደርስልን በጠፋበት ሰዓት ሁሉ እግዚአብሔር ቃሉን ልኮ አጽናናን። እንደርሱ ያለክ እንደ ብርቱ ጌታ ማን ነው ወገኖቼ? በእውነት እኔም ቤቴ ቁጭ ብዬ ከናንተ ጋራ በዚያች ሰዓት በእግዚአብሔር ቃል ማድ ፊት ቀርባለሁ። እግዚአብሔር ደግሞ ያጽናናኛል፣ ይናገረኛል፣ የዋልኩበትን ሁኔታ ይንገላልጦ ያሳየኛል። ምን መሆን እንዳለብኝ ደግሞ እግዚአብሔር አምላኬ በጌታ መንፈስ ቅዱስ አስተማሪነት ደግሞ ይናገረኛል። እግዚአብሔር በእውነት ታላቅ ነው፣ ክንዱም ብርቱ ነው፣ አይዝልምና እስቲ እንዲህን በል እንደሱ ማን አለ
እንደ ብርቱ ጌታ ስሙን በመጥራቴ ጠላቴ ተመታ። ስጋት አይገባኝም በሱ ተመኛለሁ የሚያግተኝ የለም ጸጋው ከኔ ጋር ነው። እኔስ ፍቅሩ ይገርመኛል እኔስ ፍቅሩ ይገርመኛል እኔስ መውደዱ ይደንቀኛል እኔስ መውደዱ ይደንቀኛል።
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። በእውነት የእግዚአብሔር ፍቅር ብናስብና ሰላስል ከአይምሮአችን በላይ ነው። ወታደር አብርሃም ኤዳሞ ከብላቴ ወንድማችን አቶ ታወቀ ጉልላት ከኮምቦልቻ ወሎ እንዲሁም ወንድማችን አቶ ኃይሉ መልካሙ ከቤንች ማጂ ዞን ወንድማችን አቶ አበበ ኃይሉ ከጌርስ ከተማ እንዲሁም ተማሪ ጌታቸው ገብሬ ከቤንች ማጂ ዞን ከጨዳ ቀበሌ እንዲሁም ወንድማችን ተማሪ ሽፈራው ዮሐንስ ከዲላ እህታችን ስንዱ እንግዳ ከምርሃባ አረርጌ ከገለምሶ ወታደር አድሉ ባሳ ከ44ኛ ክፍለ ጦር ከ3ኛ ብርጌድ አንደኛ ሻለቃ አንደኛ ሻምበል ከሞያሌ እንዲሁም ደግሞ ወንድማችን ክንዲሁን መኮንን ከዲላ የጻፋችሁልን ደብዳቤዎቻችሁ ደርሰውናል። በእውነት እግዚአብሔር ከጸባዖቱና ከማደሪያው አብዝቶ አብዝቶ ይባርካችሁ ታላቁንም ማስተዋል ይጨምርባችሁ። እለት እለትም ደግሞ በምታደርጉት በምታከናውኑት በእርሱ ፊት እንድትሮጡ ጉልበቱን ሁሉ እንዲሰጣችሁ ጥበቡንና ማስተዋሉን እንዲያበዛላችሁ ጸሎታችን ነው። ስለ ፕሮግራማችን ያላችሁን አስተያየት ሁሉ ገልጻችሁ ስትጽፉልን ከደብዳቤዎቻችሁ ተመልክተን እጅግ ደስ ብሎናል። ነገም ደግሞ በዚህ በጠረጴዛችን ላይ የእናንተን አስተያየት እንጠባበቃለንና ጻፉልን። ይህንን ስታደርጉ ሳለ እግዚአብሔር ይባርካችኋልና። የጸሎት ጥያቄ ያላችሁትን ሁሉ ደብዳቤዎቻችሁን ተመልክተናል። በጸሎት ክፍለ ጊዜያችን ሁሉ አዎ በጌታ ፊት እናስባችኋለን። አምላኬ እንደ ባለጠግነቱ መጠን ደግሞ ሁሉን ነገር ይጨምርባችኋል ይሞላባችኋል። ሰላም ሁኑ።
የማመሰግነ ክንያስለለይነ የማደናነቀ ክንያስለለይነ ባርከው ኢየሱስ ባርከው ባርከው ወዳጄ ባርከው ባርከው ኢየሱስ ባርከው ባርከው ወዳጄ ሳለው በመንገሱ አሰበ የማመሰክነ ክንያስለለይነ የማደናነቀ ክንያስለለይነ ባርከው